በመጀመሪያ ደረጃ የመኢአድ ምክትል ፕሬዝዳንት አቶ ሙልጌታ አበበ፣ የኢዴፓ ሊቀመንበር ዶክተር ጫኔ ከበደ ለትብብራችሁና ለጊዜያችሁ እናመሰግናለን። ከኢህአዴግ ጋር ለመደራደር ፈቃደኛ የሆኑ ተቃዋሚ ፓርቲዎች መኢአድና ኢዴፓ ያሉባቸው ማለት ነው ስትደራደሩ መቆየታቸው የሚታወቅ ነው እና እስካሁን ስለተከናወኑት ነገሮችና ስለወደፊት እቅዳችሁ ብታብራሩልን። እስካሁን በተከናወኑት ተግባሮች ብንጀምር ዶክተር ጫኔ ይጀምሩ።
እሺ፣ በድርድሩ ሂደት ሁላችሁም ትከታተሉት እንደነበረው ባለፈው ጥር ወር የተጀመረ ነው። ሂደቱ ረዘም ላለ ጊዜ በጣም አሰልችና ከዛም ባሻገር ደግሞ አጓጊ የነበረ የድርድር ሂደት ነው የነበረው። አጠቃላይ እንግዲህ ድርድሩ በእኛ በኩል በፖለቲካ ፓርቲዎች በኩል በህዝብ ዘንድ የተፈጠሩ ችግሮችን፣ አለመግባባቶችን እና የህግ አፈጻጸም የመሳሰሉትን መርምሮ ብሔራዊ መግባባትን መፍጠር የወደፊት ራዕይ እንዲሆን አድርገን ነው የተነሳ ነው እና ከዚህ አንጻር የድርድሩ ትልቁ ዓላማ ወይም ደግሞ ወደፊት እንዲጫወት የፈለግነው ሚና ሰላማዊና ዲሞክራሲያዊ በሆነ መንገድ አጠቃላይ የባለ ድርሻ አካላት ተሳትፎ እንደዚሁም በድርድሩ የሚሳተፉ የፖለቲካ ፓርቲዎች አቅምንና ምንነትን መሰረት ባደረገ ሂደት ከገዢው ፓርቲ ጋር ያሉንን የህዝብ ጥያቄዎችና የልዩነት ሀሳቦችን ወደ መሬት አውርዶ ጠረጴዛ ዙሪያ ላይ መነጋገር እንዲቻል የሚያስችል አሰራር እንዲፈጠር ነው በእኛ በኩል ቅድመ ሁኔታ ብለን የጀመርነው።
አሰልችም ነበር ብለው ነበርና አሰልቺ ለማለት የቻሉበት ምክንያት ምንድን ነው?
አንደኛ የድርድሩን ሂደት መቋጫ እንዲኖረው፣ እልባት እንዲኖረው፣ ውሳኔ ማሳረፍ እንዲቻል የስነ ስርዓት ወይም ደግሞ ሞዳሊቲ ማዘጋጀት ስለነበረብን በዛ ዙሪያ ላይ የፖለቲካ ፓርቲዎች ባይላተራል እና ወይም ደግሞ ዊን ዊን ለማድረግ የተወሰኑ ፓርቲዎች ብቻ ባለመሆናቸው አብዛኛዎቹ ለድርድር የቀረቡ የፖለቲካ ፓርቲዎች የድርድር መርህ ካለማወቅም የተነሳ የአቅም ችግርም ያለበት መሆኑን ያየንበት ሂደት እና ያንን እያቻቻልን ወይም ደግሞ ተቻችሎ በመሄድ ወደሚፈለገው ግብ ለመድረስ የሚያስችል የስነ ስርዓት ወይም ደግሞ ሞዳሊቲ አዘገጃጀት ሂደት በርካታ የሆኑ ጊዜያትን ፈጅቶብናል። ከዛም በዘለለ እንግዲህ ምናልባት በአዋጆቹ ዙሪያ ላይም እንደዚሁ መቀየር አለባቸው የምንላቸውን እና በዛ መሰረት አጀንዳዎቹን ቀርጾ ለማቅረብም እንደዚሁ በርካታ ጊዜ የወሰደበት ሂደት ነበር እና በዚህ ምክንያት እንግዲህ አሰልቺ የሚመስል ግን ወደ መጨረሻው መግባባት የተደረሰበት እና ወደ አጀንዳው ውይይት የገባንበት ሂደት ነው።
እስካሁን የተከናወኑት ነገሮች ምንድን ናቸው? በድርድሩ ሂደት
አንደኛ የድርድሩ ስነ ስርዓት ማዘጋጀት ነው። እሱንን አዘጋጅተን ጨርሰናል። ሁለተኛ በድርድር ስነ ስርዓት ዝግጅት አማካኝነት መግባት የሚገባቸው ታዛቢዎች መግባት እንዲችሉ፣ ከዛም በመቀጠል አደራዳሪ ገለልተኛ የሆኑ አደራዳሪዎችን ለመምረጥ እንደዚሁም አጀንዳዎችን በቅደም ተከተል የሚሆኑትንና በእውነት በፖለቲካ ምህዳሩ መጥበብ ምክንያት ናቸው ያልናቸውን ህጎች እነሱንን ለይቶ ለማውጣት የተሄደበትን ሂደት ከምንም በላይ በመንግስትም በኩል አዎንታዊ ሁኔታዎችን ስላገኘን ከምርጫ ስርዓትና ከምርጫ ህግ አዋጆች በተቀር ሌሎቹን አዋጆች ፖለቲካ ፓርቲዎች ባቀረቡት መሰረት ሰጥቶ በመቀበል መርህ ኢህአዴግን አጀንዳዎቹን ለመቀበል ያሳየው ቁርጠኝነት በእኛ በኩል እርምጃ ነው እንላለን።
አቶ ሙልጌታ፣ በኢህአዴግ በኩል የታየው አዎንታዊ ዝንባሌ ያሉትንም ጨምረው በእሱ በኩል የሚጨምሩት ነገር ካለ?
አመሰግናለሁ። እንግዲህ አብዛኛዎችን ነገሮች ዶክተር ጫኔ ገልጠዋቸዋል። ምንድነው አሰልቺ የነበረው? በወቅቱ ኢህአዴግ ከተናገረው በአደባባይ የአዲስ ዓመት መክፈቻ ወይም የፓርላማ መክፈቻ ላይ ከተናገሩት፣ ክቡር ፕሬዚደንቱና ክቡር ጠቅላይ ሚኒስትር ከተናገሩት ያፈገፈጉበት ሁኔታም ይታያል። ያ ምንድነው በዚያ መግለጫ ላይ ወይ በዚያ በአላማ መከታ ምክራቸው ላይ ህገ መንግስቱን እስከመቀየር ድረስ እንደጋገራለን እንሰራለን ነበር። አሁን ከዚህ ያልተነኩ አጀንዳዎች ችግር ፈቺ ያልናቸውና ምናምንባቸው ያልተያዙ አጀንዳዎች አሉ። በዚያን ጊዜ እንግዲህ ከተናገሩት ቃል ወደኋላ የማፈጠር ሁኔታ ይታያል የምንለው ይህን ነው። ሂደቱ አሁን እንደተገለጸው ሞዳሊቲ የመቅረጹና አጀንዳን አደራጅቶ የማቅረቡ፣ በሶስተኛ ደረጃ ደግሞ ነፃና ገለልተኛ አደራዳሪ ያስፈልጋል የሚል የፓርቲዎች አቋም ነበረ። በዚህ አቋም ላይ እንደሚታወቀው 20 ፓርቲዎች አንድ አይነት አቋም ሲኖረን ሁለቱ ኢህአዴግና አንድ ፓርቲ ብቻ ነበሩ አደራዳሪ አያስፈልገውም ሲሉ የነበረው። በዚህ ሂደት ለረጅም ጊዜ አለመግባባት ውዝግብ ውስጥ ገብተን ነበር የነበረው እና የዶክተር ጫኔን ፓርቲ ጨምሮ አምስቱ ፓርቲዎች ልዩነት አስመዝግበን ለዚች ሀገር የሚከፍተው በርና ሊያበረክተው የሚችለው አስተዋጽኦ ቀላል ስላልሆነ የመጀመሪያ ጊዜ ስለሆነ በሀገራችን በፖለቲካ ጉዳዮችና ከተቃዋሚ ፖለቲካ ፓርቲዎች ጋር አጀንዳ ቀርጾ በክብ ጠረጴዛ መደራደር የመጀመሪያ ስለሆነ ይህንን በር ከፋች ውይይት መዝጋት የለብንም እና ጅማሬው ጥሩ ስለሚሆን መቀጠል አለብን የሚል ድርጅታዊ ውሳኔ ወስነን ነው ወደዚህ የገባ ነው። ልዩነታችንን አስመዝግበን ለህዝብ የሚጠቅምና ሜዳር ሊያሰፋ የሚችል ለፓርቲዎችም የመፎካከሪያ ሜዳ የሚያስተካክል ከሆነ አሟጠን መጠቀም አለብን በሚል በልበ ሰፊነት ነው የቀጠል ነው ድርድሩን። ተያያዦቹ ላይ እየተነጋገርን ነው። በ573 ላይ ተነጋግረን ተደራድረን መንግስትን ማሻሻያ ያቀረበው ገዢ ፓርቲ ማለት ነው ማሻሻያ ያቀረበውን ጨምሮ ያም ያቀረብናቸው ማሻሻያ ሀሳቦች አንድ ላይ ተከራክረን ተደራድረንባቸው አንድ ሀሳብ ላይ ደርሰን ልዩነት በሚያስፈልጋቸው እና ባላመንባቸው ነገሮች ላይ ልዩነት አስመዝግበን 573ን አጽድቀናል። በተለይ አራቱ ፓርቲዎች የቤታና መያድን ህዳታንና አንድ ፓርቲ ጨምረን አራት ፓርቲዎች ልዩነት ያስመዘገብንባቸው በዚህ አንቀጽ ውስጥ እንዲጨመር የፈለግነው አብይ ጉዳይ ነው። እንዲቀነስ የፈለግነው እንዳለ ሆኖ እንዲጨመር የፈለግነው ከፖለቲካ ፓርቲነት ወይም አባልነት የሚከለከሉ ግለሰቦችና ማህበራት የሚለውን ተመልክተን ክልከላውን እንዲያካትታቸው ፕሬዚደንቱን የትግሪ ፕሬዚደንትንና አቃቢ ህግን እንዲያካትቱ ተጨማሪ ሞሽን አቅርበን ነበረ። በዚህ ገዢ ፓርቲ አቃቢ ህግን ከፖለቲካ አባልነት መከልከል እንደማይቀበል ሲያስረዳ፣ እኛም ደግሞ አካባቢ ህግ ከፖለቲካ ካልተከለከለ ክሱ ሚዛናዊ አይሆንም፣ እስካሁንም ሚዛን የተዛባ ክስ የሚመሰረተው የፖለቲካ ፓርቲ አባል የሆኑ ወይም ሌሎች ዜጎችን በአሸባሪነት ህግ አካባቢ ህግ አያስከሱትም ብሎ የጣለው መዝገብ እስካሁን የለም። 2 ዓመት 3 ዓመት ታስረው ነጻ ብሎ ፍርድ ቤት ሲያሰናብታቸው ይሄ የከፈሉት የሚከፍሉት ዋጋ የአካባቢ ህግ የክስ አመሰራረት ወገንተኝነት ስለሆነ ይህን ለዜጎች ተቋሚ ባልሆነ አስረድተን በልዩነት አስመዝግበናል። 51 573 ሜሳ አንቀጽ 51ንም እንደዚሁ ልዩነት አስመዝግበን 573 በዚህ መልኩ ተሻሽሎ ጸድቋል። ሌሎችም ደግሞ ወደፊት እንግዲህ የምናያቸው ስለሆኑ በዚህ መልኩ ተግባብተን መሄዳችን በራሱ አንድ በኢትዮጵያ በሀገራችን የመጀመሪያ ታሪክ ነው ብለን ነው የምናምነው። ምናልባትም ከዚህ በፊት ድርድር ተደርጓል የሚሉት ብዙ ሰዎች አሉ። ግን የድርድሩን ባህሪ ያለማወቅና በምን ላይ እንደተነጋገርን ራሱ ያለመረዳት ጭምር ይመስለኛል። ድርድር ሳይሆን ከዚህ በፊት ሲደረግ የነበረው የምርጫ ስነ ምግባር ወይም የስነ ምግባር ደንብ የማጥበቅ ከሌላ ሀገር የተቀባውን የስነ ምግባር ደንብ ሀገራችን ብትጠቀስበት ፓርቲዎች እና ባለድርሻ አካላት አንድ ላይ የተነጋገሩበት እንጂ ድርድር የተደረገበት አይደለም። አንተን ጠቅሰን አዋጅ አንስተን የጸረ ሽብር አዋጅም የሚዲያ የፕረስ ነጻነትን የሚዲያ አዋጅም የማህበራትም የበጎ አድራጎትና ማህበራት አዋጅን ጨምሮ አጀንዳዎች ናቸው። በዚህ መልኩ ሲደረግ ለመጀመሪያ ጊዜ ስለሆነ ጅማሬው ጥሩ ነው ብለን እናምናለን። ወደፊት የሚሆነውን ነገር እንግዲህ እንዲሁ እያየን ይፋ የምናደርገው ይሆናል።
ቅድም ሲናገሩ እንግዲህ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የገቡትን ቃል አልፈጸሙም የሚል ጠቅሰው ነበርና እስቲ ትንሽ ቢያብራሩልን እሱን።
ሁለቱም የሀገሪቱ ርዕሰ ብሔር ፕሬዚደንቱም ለመክፈቻ ንግግራቸው የተናገሩት ቃል ያው በሚዲያ የተላለፈው ስለሆነ በማንኛውም መንገድ መደራደር መነጋገርና አንቀፋት የሆኑ ህጎች እንደምንግስቱን ቢሆን ተማሻሻል እንደርሳለን ነው። ጠቅላይ ሚኒስትሩም ይሄንን ነው የደገሙትና አሁን በእነዚህ አጀንዳዎች ላይ ችግር ፈቺ ናቸው ያልናቸው አጀንዳዎች አልተካተቱም። የገዢው ፓርቲ ወይም ኢህአዴግ የማፈግፈግ ጠባይ ያሳይቷል የምንለው ለዛ ነው። እዚያ ላይ አሁን ባሉት በያዝናቸው አጀንዳዎች ቁርጠኝነት ይታያል። ጥሩ ነው። ያንን ሳናመሰግን አናልፍም። ቁርጠኝነቱም በቀሩት አጀንዳዎች ላይ ግን በጣም ችግር ፈቺ የሆኑ ነገሮች በህገ መንግስት ሰበብ ህገ መንግስት ናቸው። ይሄ ህገ መንግስትን የሚመለከት ነው የተባለው የቀሩት አጀንዳዎች ችግር ፈቺ የነበሩ ስለሆኑ ገዢ ፓርቲና መንግስት ከገባው ቃል የማፈግፈግ ጠባይ ያሳይቷል የምንለው ከዚያ አንጻር ነው።
ያልተካተቱት ህገ መንግስት ውስጥ የሰፈሩ ናቸው አይነኩም ነው የተባለው ወይስ ምንድን ነው?
አይ ለምሳሌ ፌዴራሊዝም እና አወቃቀር አወቃቀሩን አስመልክቶ እኛ አጀንዳ ነበረ። በእነዚህ በፌዴራል አወቃቀር ላይ የክልሎችን ግጭት ሊፈታ የሚችል ነበር። ይሄ ፌዴራሊዝም አወቃቀሩ ቢታይ በኦሮሞና በሶማሌ መካከል ያለው ችግር ኦሮሚያ ክልልና ሶማሌ ክልል ላይ በተደጋጋሚ ከጦርነት ሁለቱ የክልል መንግስታት የደረሱበት ሂደት ይታያል። አሁንም እስካሁን እልባት ያላገኘው የወልቃይት የማንነት ጥያቄ የአማራና የትግራይ ድንበር ላይ ያለው ችግር ውዝግቡ እንደ ቀላል የሚታይ አይደለም። ይሄ በፌዴራሊዝም አወቃቀር ክልሎችን ጨምሮ የሚያካትት ስለሆነ ፌዴራሊዝም አጀንዳ ቢሆን ለእነዚህ የህዝብ ጥያቄዎችና የክልል ችግሮችንም ጭምር ይፈታል ብለን እናምን ነበር እና ይህ በህገ መንግስት ውስጥ ያለ ስለሆነ የሚል አንድምታ ትርጉም ተሰጥቶት ነው አጀንዳውን ገዢ ፓርቲ ሳይቀበለው ያለፈው።
በእናንተ በኩል እንደ አማራጭ ያቀረባችሁት ካለ እስቲ እሱን ባጭሩም ቢሆን ብትገልጹልን። ወደ ዶክተር ጫኔ ልመለስ።
በጣም ጥሩ ነው። ጥሩ ነው የገለጸው አቶ ሙሉጌታ። ነገር ግን አሁን ባለው መንገድ ህገ መንግስቱ የሚሻሻልበት አቅጣጫ በዚህ በድርድር እንደማይሆን፣ ነገር ግን ህገ መንግስታዊ ስርዓቱን ተከትሎ በዛው በህገ መንግስቱ የማሻሻል ስርዓት መሰረት መሻሻል እንደሚችሉ ፍንጭ ጠቁመው ነው ያለፉት። ነገር ግን በአካሄድም ቢሆን አዋጆች በሙሉ በህገ መንግስቱ ውስጥ የወጡ አዋጆች እንደመሆናቸው መጠን ህገ መንግስቱ መሻሻሉ የማይቀር መሆኑ ግን ከዚሁ ከምናሻሽላቸው አዋጆች አንጻር አቅጣጫ የሚሰጡ ናቸው። ስለዚህ ህገ መንግስቱም ቢሆን በዚሁ በህገ መንግስት ማሻሻያ በራሱ መሰረት ያንን ተከትሎ መንግስት ህገ መንግስቱን ማሻሻል እንዳለበት በየክርክር ዘርፉ ማሳሰቢያ እየሰጠን እየሄድን ነው ያለ ነው። ያ እንደሚሆን ምንም የሚያጠራጥር አይደለም። ከዛ በዘለለ ሁኔታ ግን አሁን አቶ ሙሉጌታ ባለው መሰረት ይሄ የፕሬዝደንቱ የአመቱ መግቢያ ሞሽን የሀሳብ ለሁለቱ ምክር ቤቶች ባቀረቡት አቅጣጫ መሰረት ያንንም ተከትሎ ጠቅላይ ሚኒስትሩም እንደዚሁ ይህንኑ ደግሞ ያበሰሩበት ምክንያት ስለነበር ህዝቡም ያንን ተከትሎ የፖለቲካ ፓርቲዎቹም በዚህ አይነት መንገድ የመንግስትን አወንታዊ ከምንም በላይ በደስታ ተቀብለን ነው ወደ ድርድሩ ለመግባት የፈለግ ነው እና ያው ድርድር ነው እና ምናልባት ድርድር በባህሪው በተወሰነ ደረጃ ተደራድሮ የሀሳብ የበላይነትን የማግኘት አካሄድ መፈጠር መቻል አለበት ብለን እናስባለን። ይህንንም ለማድረግ ቅድም እንደነገርኩሽ የተወሰኑ ተግዳሮቶቹን አይተናል። አንደኛ የፖለቲካ ፓርቲዎች መብዛታቸው፣ ሀሳብ መጠቃለል ያለመቻሉ፣ የሁሉንም ፖለቲካ ፓርቲዎች ሀሳብ ጠቅልሎ ተደራዳሪው ገዢው ፓርቲ ሀሳብ ለመስጠት ብዙ ችግሮች የታዩበት ሂደት እና ሀሳቦችም ሳይጠቃለሉ ውድቅ የሆኑበት ሂደት ታይቷል እና ይህም ቢሆን አሁን በእኛ በተቃዋሚ የፖለቲካ ፓርቲዎች በኩል በተቻለ መጠን መድረኩን ጠበብ አድርገን ድርድሩን እንደ በተቻለ መጠን ሁለት ሶስት አይነት አቀራረብ ሆኖ ከዛ የኢህአዴግን የሚያቀርባቸውን ሀሳቦች ሞግተን ማሻሻል የምንችልባቸውን መድረኮች እንዲፈጠሩ በፖለቲካ ፓርቲዎች በኩል አዎንታዊ ነገር ይታያል እና ይህንን ወደፊት በሚኖረን የድርድር ሂደት በአጽንኦት የምናየውና መረጃውም ወደፊት ለእናንተ እናደርሳችሁ ይሆናል።
አዎ እንግዲህ እንደተባለው ድርድር ነው፣ መውደቅ መነሳት ይኖራል፣ መስማማት አለ መስማማት ይኖራልና አሁን ከዚህ በኋላ ምንድነው እቅዳችሁ አቶ ሙልጌታ አበበ?
ከዚህ በኋላ እንግዲህ አሁን ዶክተር መካ እንዳደረገው የፖለቲካ ፓርቲዎች አንድ አይነት ህብረት ፈጥረን ድርድሩን የድርድር ይዘት እንዲኖረውና የድርድር መልክ እንዲኖረው ወግተን ማሸነፍ እንድንችል በድርድር ባህሪ አንዱ ማሳመን ስለሆነ አሳማኝነት ነጥቦችን ይዘን ለመቅረብ የራሳችንን የፖለቲካ ፓርቲዎች የራሳችንን ሂደት እየሄድን ነው ያለ ነው። እሱን ወደፊት ልንገልጸው የምንችልበት ደረጃ ይኖራል ነው። ከዚህ በኋላ ግን በአጀንዳ ደረጃ አሁን የሚቀጥለው 532 ነው። 532 መሻወርድን በአጠቃላይ የሚመለከት ነው እና ይህንን ገና አልገባንበትም። አጀንዳውም ስላልቀረበ ስላልታየ እንደዚሁ እንደ 573 የተሻለ ነገር ገዢ ፓርቲን ቁርጠኝነቱን አሳይቶ የተሻለ ውጤት እናመጣለን ብለን ተስፋ እናደርጋለን።
አሁን እንግዲህ በአጠቃላይ ከኢህአዴግ ጋር የምታካሂዱት ድርድር የመጨረሻ ግቡ ምንድን ነው ትላላችሁ? ዶክተር ጫኔ
አመሰግናለሁ። የመጨረሻ ግቡ በአጠቃላይ በአዋጆች ዙሪያ ላይ የፖለቲካ ምህዳሩን ማስፋት የሚችሉ ሆነው ከተቀረጹ የህዝብ ድምፅ በአግባቡ እንዲደመጥ ያደርጋል ብለን እናስባለን። የተሳትፎ ፖለቲካንም ከምንም በላይ ያሳድጋል ብለን እናስባለን። ስለዚህ የመንግስት ተቋማት የሚፈጽሙትን የፖለቲካ አድላዊነት የሚፈጽሙ መስመሮች ሁሉ በአጠቃላይ ሙስናን እና ኪራይ ሰብሳቢነትን ጨምሮ በጥናት ላይ ተመስርተን የምናቀርባቸው ሀሳቦች ወደ ተግባር የምንቀይራቸው ከሆነና የህግ ማዕቀፍ እንዲኖር ማድረግ ከቻልን ከምንም በላይ የኢትዮጵያ ህዝብ ተጠቃሚ ይሆናል የሚል እምነት ይኖረናል። ስለዚህ የመጨረሻ ግብ የሚሆነው የፖለቲካ ምህዳሩን ማስፋት የሚል ይሆናል። ይሄ ደግሞ እስካሁን ድረስ የፖለቲካ ምህዳሩ ጠቧል እያልን ስንጮህ የነበርነውን አጠቃላይ ሂደት አሁን የፖለቲካ ምህዳሩን ማስፋት የሚቻልበትና የውክልና ስርዓት ማምጣት የሚቻልበትን መንገድ ከተፈጠረ መደማመጥ የሚቻልበት መድረክ መፍጠር ይቻላል። ሀሳብ የሚሸራሸርበት መድረክ መፍጠር ይቻላል። ከምንም በላይ እኛ በባሰብነው መንገድ ገዢውን ፓርቲ ያንኑ ተቀብሎ የሚሄድ ከሆነ አጠቃላይ በኢትዮጵያ ውስጥ የሚታዩ የብሔር ብሔረሰቦች ድምጾች በአግባቡ እንዲደመጡ ለማድረግ የሚያስችል መድረክ እንፈጥራለን ብለን እናስባለን። ይሄ ከሆነ ደግሞ አሁን የሚታዩ የመልካም አስተዳደር ችግሮች እና አጠቃላይ እነኚህ አላሰራ ያሉ የአስፈጻሚው አካል አደረጃጀቶች በሙሉ በውይይት እየተፈቱ በአቅም ደረጃ ጎልብቶ በእውቀት ላይ የተመሰረተ ስራ ህዝቡ የሚጠቀምበትን መንገድ በውይይት ማምጣት እንችላለን ብዬ አስባለሁ። ግባችን ይሄ ነው የሚሆነው።
አቶ ሙልጌታ አበበ በዚህ ላይ
አመሰግናለሁ። ግቡ ዶክተር የገለጻቸው እንዳሉ ሆኖ በእኔ እምነት በየትኛውም አቅጣጫ ሀገር አሁን ያለችበት ለማንም አስቸጋሪና ውስብስብ የሆነ ሁኔታ ሊፈታ የሚችለው ከድርድር የተሻለ መንገድ የለም። ድርድሩ በዚህ መልኩ ቀጥሎ ብሔራዊ ስሜትን መፍጠር ነው ግቡ እንዲሆን የምንፈልገው እና ማምነው። ብሔራዊ ስሜት ካልተፈጠረ አንድነት ሊኖር አይችልም። አሁን ባለው ሁኔታም ችግሮች የሚቀርቡ አማራጮች ሁሉ ችግር ፈቺዎች አይደሉም። የመልካም አስተዳደር እጦት ቢባል የሙስና ጉዳይ ቢነሳ ብሔራዊ ስሜት ስለጠፋ ነው እነዚህ ነገሮች የሚሰፉት። ከአንድ ስርዓት ወይም ከአንድ አገዛዝ ስርዓት ላይ በሀምሳ በስልሳ የሚቆጠሩ አመራሮች በሙስና ተጠሩና መቅዘው መገኘት በራሱ ብሔራዊ ስሜት ያለመኖር ትርጉም ነው የሚሰጠው። የመልካም አስተዳደር በየቦታው በየአቅጣጫው በየወረዳው በየቀበሌው ከላይ ጀምሮ እስከታች ድረስ ያሉ ችግሮች ይህን ሁሉ የመልካም አስተዳደር እጦት ሊፈጥር የሚችለው ይሄ ብሔራዊ ስሜት አለመኖሩ ነው። ይሄ የድርድር ግብ ሊሆን ይገባል ብለን የምናምነው ህዝቡም በንቃት ተከታትሎ እየተከታተለም ነው። ዶክተር እንዳለው የራሱንም ሀሳብ ማሳተፍ የሚችልበትን መድረክ ስልጣኑና መድረኩ የህዝቡ ስለሆነ ያንን ጭምር እያካተትን በምናደርገው የድርድር ሂደት ብሔራዊ ስሜትን፣ አንድነትን መተባበርና ፍቅርን ያመጣል ምህዳሩን ያሰፋል። እነዚህ መልካም አስተዳደር ቆጥና የሙስና አገርን ወደኋላ ሊጎትቱ የሚችሉ ችግሮች በዚህ መልኩ ይቀረፋሉ ብለን እናምናለን። ይህ ደግሞ ይህንን ለማድረግ ሁልጊዜም በመግቢያችንም ላይ ብዙ ጊዜ ሲያጠራጥረን የነበረው ኢህአዴግን ለማድረግ ቁርጠኛ ነው ወይ ቁርጠኝነቱ አለ ወይ የሚል ጥያቄዎች ነበሩ ሲነሱ የነበሩት እና አሁን ጥሩ ጅምር ነው። በሚቀጥሉትም አጀንዳዎች ላይ ቁርጠኝነቱን አሳይቶ ያቀረብናቸው አጀንዳዎች ሁሉ ኢህአዴግ አጀንዳ ያላቀረበባቸው እኛ ያዝናቸው እኛ አቅርበናቸው የተያዙ አጀንዳዎች አሉ። በእንደመሰረሽበሮችም አጀንዳዎች እና በዚህም ላይ ኢህአዴግ ቁርጠኝነቱን አሳይቶ እዚህ ሀገር ወደ አንድ እንድትመጣ ህዝቦቿም ከእንዲህ አይነት ጥሩ ካልሆነ አቅጣጫ የሀገሪቱን ገጽታ ሊያጠፋ ከሚችል ታሪኳንና ሴቷን ሊያጠፋ ከሚችል ተግባር ወደ አንድ ሀሳብ እንዲመለስ ኢህአዴግ አሁንም ከሚያስቀምጣቸው ጥቃቅን ነገሮችና ወይም ሌላ ችግሮች ሊታቀብ ይገባዋልና ቁርጠኝነቱን ሊያሳይ ይገባዋል። ህዝቡ ለህዝቡ ጥያቄ ክብር ሰጥቶ ይሄ ድርድር በዚህ በጀመረው መልኩ ቀጥሎ ውጤት ያመጣል ብለን ተስፋ እናደርጋለን። ግቡም ብሔራዊ አንድነትን መፍጠር ቢያመጣ የተሻለ ነገር ለዚች ሀገር የሚበጅ ይሆናል ብለን እናምናለን።
እሺ፣ እንግዲህ የመኢአድ ምክትል ፕሬዚደንት አቶ ሙልጌታ አበበ፣ የኢዴፓ ሊቀመንበር ዶክተር ጫኔ ከበደ ለሰጣችሁን ሰፊ ማብራሪያ በጣም እናመሰግናለን።
እኔም አመሰግናለሁ። እግዚአብሔር ይስጥልኝ።